ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ነሐሴ 28 2009 ዓመተ ምህረት።
እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ እናገር ነበር በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አንሄድም።
ከአምባሳደር ምሩ ዘለቀ ጋር የጀመርነው ጨዋታ ይቀጥላል። የቡና ታሪክም አለን በምሽቱ ዝግጅታችን።
በእኛ እምነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅተው ለገበያ ቀረበ። ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ ብናስታውቅ ብዙ ሊጠራ ይችላል።
የደን ሳይንቲስትና የቡና ተመራማሪው ዶክተር ታደሰ ወልደማርያም ናቸው። የምሽቱን ዝግጅት ይዤላችሁ አብሬያችሁ የማመሸው ሰሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የኬንያው የተቃዋሚ ፕሬዝዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ስልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝነው ወር መግቢያ የተካሄደውን የሀገሪቱን የፕሬዝዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ዛሬ እሁድ በቤተ ክርስቲያን ጸሎት ስነ ስርዓት ላይ የተናገሩት ኦዲንጋ ጥቅስ አጭበርባሪ ካሏቸው ሀገሪቱን ከሚመሩ ቡድኖች ጋር ስልጣን የመጋራት ፍላጎት እንደሌላቸው አስረድተዋል። ምርጫውን ማሸነፋቸው ታውጆ የነበረው በስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ የሚመሩት ጁብሊ ፓርቲ ስልጣን የመጋራት ስምምነት እንደማይፈልግ በትናንትናው ዕለት ተናግረው ነበር። ኬንያታ የጠቅላይ ፍርድ ቤቱን ዳኞች ውሳኔ እንደሚያከብሩ ቢገልጹም ሁኔታውን ግን በይፋ ሲቃወሙትና ሲተቹት ተሰምቷል። የፍርድ ቤት ዳኞቹን ለመሆኑ በሕዝብ ተመርጣችኋል ሲሉ ያሰሙት ንግግር ፍርድ ቤትን እንደ ማንጓጠጥ ይቆጠራል ሲሉ የጠቅላይ ፍርድ ቤት ዳኞች የተቋማቸውን ነጻነት ፕሬዝዳንቱ ጥሰዋል ሲሉ ሮሮ ያሰሙበት ሆኗል። በኬንያ ሕገ መንግሥት እንደ ተቀመጠው በ60 ቀናት ውስጥ አዲስ የፕሬዝዳንታዊ ምርጫ ይካሄዳል ተብሎ ይጠበቃል። ዝናብ አዘል አውሎ ንፋስ ክፉኛ የመታት የደቡባዊ አሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለሰዎች አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው 13 ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለስልጣን ኢፒኤ አስታወቀ። ጎርፉ በአካባቢው የሚኖረው የጤናም ሆነ ሌሎች ጠንቆች ምን ያህል እንደሆነ እስካሁን ከኢፒኤ የተሰጠ መረጃ የለም። ሆኖም እነዚህ ጠንከኛ ኬሚካሎች በከተማዋ ጎርፍና የሽንት ቤት ፍሳሽ ውሃ ተቀላቅለው ከፈጠሩት መበከል ጋር ተያይዞ ከባድ ስጋት ፈጥሯል። ሀሪኬን ሃርቪ በሚል ስም የሚጠራው አውሎ ንፋስ በሂውስተን ከተማ ያደረሰውን ጉዳት በመገምገም ላይ ሲሆን ከፎክስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የቴክሳስ አገረ ገዢ ክሬግ አበት የውድመቱ ግምት እስከ 180 ቢሊዮን ዶላርስ ሊጠጋ ይችላል ብለዋል። አስቀድሞ የሃርቪ የንብረት ኪሳራ ከ8 ቢሊዮን ዶላርስ ያነሰ እንደሚሆን ቢገመትም አዲሱ የአገረ ገዢው ግምት ግን በ20 እጥፍ ከፍ ያለ ሆኗል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የዩናይትድ ስቴትስ ኮንግረስ የ7.85 ቢሊዮን ዶላርስ የመልሶ ማቋቋሚያ ገንዘብ እንዲመድብ መጠየቃቸው ይታወሳል። ሰሜን ኮሪያ በአይነቱ ግዙፍ የሆነውን ተምዘግዛጊ ፈንጂ ሙከራ ማድረጓን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አወገዙ። በሁለት የትዊተር መልእክቶች ሰሜን ኮሪያ ጥቅስ ከቁጥጥር የወጣችና ለዩናይትድ ስቴትስ አደገኛና ጠባጫሪ አገር ናት ብለዋታል። ሁኔታውን ለማርገብ እየሞከረች ላለችው ቻይና የሰሜን ኮሪያ ድርጊት አሳፋሪ ሆኗል ሲሉ ሚስተር ትራምፕ አክለዋል። የአሜሪካ አጋር የሆነችው ደቡብ ኮሪያም የሰሜኗ ባላንጣዋ ለመለማመጥ እንደማይሰራ መረዳት አለባት። የሚገባቸው አንድና አንድ ነገር ብቻ ነው ብለዋል ፕሬዚዳንት ዶናልድ ትራምፕ። የሜክሲኮ ፕሬዚዳንት ኤንሪኬ ፔኛ ኒየቶ የሀገራቸውን ክብር የሚነካ ማንኛውም አይነት የስምምነት ሰነድን ከጎረቤታቸው ዩናይትድ ስቴትስ እንደማይቀበሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ በተደረገ ዓመታዊ ህዝባዊ ንግግር ላይ ፕሬዚዳንት ፔኛ ኒየቶ የአዲሱ የዩናይትድ ስቴትስ አስተዳደር ጋር የሚኖረው ግንኙነት በጋራ ጥቅም ሉዓላዊነትና ለስራ የሚፈልሱ ዜጎቻችንን በመከላከል ላይ የተመሰረተ ይሆናል ብለዋል። በስተመጨረሻም የሂንዱ ጠቅላይ ሚኒስትር ናራንድራ ሞዲ ከ35 በኋላ አመት በኋላ የመጀመሪያዋን ሴት የመከላከያ ሚኒስትር ሾሙ። ኒርማላ ሲታራማን ከቀድሞዋ የህንድ ጠቅላይ ሚኒስትርና የመከላከያ ሚኒስትር ኢንድራ ጋንዲ ወዲህ በህንድ የፖለቲካ ስልጣን ከፍተኛ የሆነውን የመከላከያ መስሪያ ቤት የሚመሩ ይሆናል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 28 2009 ዓመተ ምህረት ምሽት ፕሮግራም ነው። ለየት ያሉ እንግዳ ይዤላችኋለሁ።
ያሰፋ አባተ ዜማ ነው።
አይነተኛ ስራቸው አይደለም ሙዚቃ፣ ስራቸው ብዙ ነው። ፕሮፌሰር አዱኛ ወርቁ ጫወታለን።
ሸጋደች ነበረች ባኛ ያለፈችው ኦ አብራጣለችና ቀልቤን ገፈፈችው አባባለችና ቀልቤን ገፈፈችው።
ከአምባሳደር ምሩ ዘለቀ ጋር የጀመርነው ውይይት ይቀጥላል። ያለፉ 95 ዓመታት ዕድሜያቸው ጎዳና ምን እንደሚመስል እያጫወቱን ናቸው አምባሳደር ምሩ ዘለቀ። አምባሳደር ምሩ የልዑል መኮንን ጸሐፊ ሆነው ሥራ ከጀመሩበት የለጋ ወጣትነት ዕድሜያቸው አንስተው በጤና ጥበቃ መስሪያ ቤት ከዚያም በውጭ ጉዳይ ሚኒስቴርና በተባበሩት መንግስታት ድርጅት ምስረታ የመጀመሪያ ዓመታት የኤርትራን ከኢትዮጵያ ጋር መቀላቀል አንስተው እርሳቸው የተሳተፉበት የዲፕሎማሲ ሥራ ምን ይመስል እንደነበረ ነግረውናል። አምባሳደር ምሩ አሁን የሚኖሩት በዩናይትድ ስቴትስ አርሊንግተን ቨርጂኒያ ነው። ይቀጥላሉ አምባሳደር ምሩ። ለመሆኑ ለምን ኤርትራ ከኢትዮጵያ ጋር መቀላቀል ነበረባት? ለምን ፌዴሬሽን እንዲሆን ተፈለገ? ያለፈ መልሳቸው መጨረሻ የኤርትራውያኑ የራሳቸው ፍላጎት ነበር የሚል ነው።
ፌዴሬሽኑ እኮ የተደረገው እኮ በኤርትራውያኖች ብዛት ነው እንጂ እኛ ስራ እንኳ አይደለም። ኦፍኮርስ እኛ የባህር ወደብን ፈልግ ነበር። ደግሞ እኛ ከጣሊያን በፊት ምን ነበሩ? ኢትዮጵያ ነው እኮ የባህር ነጋሽ ክፍል ነው የሚባለው። በአፄ ዮሐንስ ጊዜ ይሁን እስከ መጨረሻ ድረስ ጣሊያን እስኪ ነው እንጂ የኢትዮጵያ ክፍል ነው ኤርትራ የሚባል ነፃና ኤርትራ ራሱ ስሙ ጣሊያኖቹ ኮሎኒ ሲያደርጉ እነሱ ያወጡት ስም ነው እንጂ በኤርትራ ታሪክ የለም። አገር ሆኖ
አሁን እርስዎ እያሉኝ ያሉት ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የተደረገው በኤርትራውያን በራሳቸው ፍላጎት እንጂ በኢትዮጵያ ያን ጊዜ በነበረው በኢትዮጵያ መንግስት አስገዳጅነት አይደለም ነው።
እኛም እኛም ፈልገናል።
አዎ ፍላጎቱ ቢኖርም ግን
እኮ ቢኖርም ከኢትዮጵያ ጋር የሚል ወገን ነበር። አንዳንዶቹ ከጣሊያን ጋርም ከአረብ ጋር እንቀላቀል የሚል ከእስላም ክፍልም ነበር።
አዎ በዛው በመካከላቸው ማለት ነው።
በመካከላቸው ደግሞ በመካከላቸው ነፃነትንም የሚል ነበረ። ለምን እንግሊዞችም እዛ ብዙ ይሰሩ ነበር፣ ጣሊያኖችም ብዙ ይሰሩ ነበረ። እና በህዝብ ድምፅ ብዛት ነው። እኛም ደክመናል ይህንን ለማድረግ። ግን በጠቅላላው የኢትዮጵያ ኤርትራዊ አንድነት ያለው ኃይል ስላየለ ነው እንጂ እንደው ዝም ብሎ አልተሰጠንም እኮ፣ ብዙ ደክሞበታል።
እሺ፣ ያን ጊዜ ይሄ ውሳኔ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የማድረግ ውሳኔ እንዴት ተላለፈ? እስቲ እሱን ያጫውቱ።
እኛ እንግዲህ አንድነት ነው ያለው፣ በቃ አንድ ሀገር ነን ብለን የእኛ ኬስ መጨረሻ ላይ አሁን ያልኩ ልዩ ልዩ ኃይሎች ነበሩ። በዛ ምክንያት አይ ይሄ ሁሉ ኃይሎች ተላለ ፌዴሬሽን በፌዴሬሽን ፎርም ይወሰን ተብሎ በዩናይትድ ኔሽን ያወጡት ነው።
እሺ፣
እኛ ፌዴሬሽን ብለን አልጠየቅንም። እኛ አንድነት ነው የጠየቅነው። ግን የተቀሩትን ለማስደሰት ተብሎ አረቦቹንም ጣሊያኖቹንም በኃይለኛ ትግል ነበረ። እንዲህ አይምሰድ እኮ 4 ዓመት ነው 5 ዓመት የቆየ ነገር እኮ አንድ ነገር አይደለም። እና በኤርትራውያኖቹ ሙሉም ባይሆን አብዛኛው የኤርትራ ሕዝብ ፈልጎ ነው።
በዛ ሂደት ውስጥ እርስዎ ተሳትፈዋል? ራስዎ በአካል?
እኔ ራሴ አንደኛ ውጭ ጉዳይ ሚኒስቴር ነበርኩ፣ የሚኒስትሩ ረዳት ነበርኩኝ። ከሚኒስትሩ ጎን ሆኜ ከዛም የተመላለስኩኝ አስመራ። ደግሞ አስመራ ኦልሬዲ አንድ ቢሮ ተከፍቶ ነበረ፣ የሊያዞን ኦፊስ የሚባል
ከፌዴሬሽኑ በፊት
አዎ፣ አስቀድሞ እንዳልኩ መጀመሪያ ሚሽኑ እንደው ገና ጠር ነጻነት እንደወጣን ከዱል መኮንን ጋር ሄድን እዛ።
እሺ።
ያን ጊዜ ደግሞ ከኛ ጋር ኤርትራውያን እሱ ነበሩ፣ ዶክተር አምባዬ የሚባሉ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ነበሩ፣ ኮሎኔል ካሳ አብርሃም የሚባሉ በጣም የታወቁ አርበኛ ነበሩ፣ እነ ደጃዝማች ነጥበሉ። እንደዚህ ሆነን ነው እዛ ከሉን መኮንን ጋር እዛ ግንኙነት ተደርጎ ኤስታብሊሽድ የሆነው የኤርትራ አንድነት ንቅናቄ። እና ከዛ በኋላ ትንሽ ቆየንና ቢሮ ተከፈተ፣ ሊየዞን ኦፊስ ተብሎ ለኢትዮጵያ ጥቅም ይጠብቅ ተብሎ ጄኔራል ነጋ ኃይለስላሴ ነበረ እዛ። እሱ ብዙ ስራ ሰርቷል፣ ብዙ ኤርትራያኖቹ ጋርም እያገባበዘ ይህን ሁሉ ነገር አንድነት እንድንሆን ብዙ ሰርቷል። ከዛ እንግዲህ ተተካ፣ እሱ ሲወጣ አቶ ደሚ ሚካኤል እሱ ሆነ የዞን ኦፊሰር ሆኖ እዛ ደግሞ እነሱ ይሰሩ ነበር። ኢትዮጵያን ሚሽን ነበረ እዛ አስመራ። እናም ብዙ ፍቅር ነበረ። በእውነቴ ነው የምነግርህ፣ ምንም እንደው እንትን ነው እንጂ ምንም አይደለም። ደግሞ እንደምታውቀው ሀገራችን ሁሉ ጊዜ እንዳለ ይሄ ምን ልበል ጎሳ አይደለም ወይንም ነገድ አይደለም፣ ይሄ ፉክክር አለ እርስ በራስ የራስ ከሌ ወገን የደጃዎች ከሌ ይባባላል። እዛ ኤርትራም ውስጥ ኤርትራዬ፣ ሰራዬ፣
አካለ ጉዛይ፣
አካለ ጉዛይ ይህን የመሳሰለ ሁሉ አለ። እዛም ውስጥ ክርክር እንትን አለ፣ ፉክክር አለ። ግን እኛ እስላሞቹም ጭምር ነው የደገፉት የኢትዮጵያን አንድነት።
አምባሳደር እምሩ፣ ፌዴሬሽን ውስጥ ለምን ፈረሰ? ለምን አስፈለገ ያን ጊዜ ፌዴሬሽኑን ማፍረስ?
መጀመሪያ ነገር በሙሉ በንግዱ እኮ በሁሉ ነገር ተያይዞ ነበረ። ዩኒቨርሲቲ እኮ 60% ኤርትራኑ ነበረ። አዲስ አበባ ዩኒቨርሲቲ፣ ጦር ሰራዊቱ፣ በየመስሪያ ቤቱ በየሙሉ እና ብዙዎች ምንድን ነው የሚያስፈልገው ይሄ ፌዴሬሽን ይሉ ነበረ።
እነማ?
ኤርትራ፣ እነ ደምቢተወደድ አስፋ፣ እነዚህ ሁሉ ኤርትራውያኖች ራሳቸው። በእነሱ ጊዜ አይደለም እንደ ይሄ የፈረሰው እና በኢትዮጵያኑ ብቻ ኢትዮጵያኖቹ ብቻ አይደለም። በእኛ በኩል ሁለቱ አስተዳደር ከሚኖር አንድ ይሁን ብለን ነበረ። ይሄን ደግሞ ስልህ እኔ ግልጥ መሆን አለብኝ፣ የእኛም እኮ በጣም ጥሩ አስተዳደር አልነበረም። ይሄን ነው እኮ
የእኛ ጥሩ አስተዳደር አልነበረም ሲሉ ኤርትራ ላይ ያለው የኢትዮጵያን አስተዳደር ማለት ሆነው ወይስ በአጠቃላይ በሀገሪቱ ውስጥ የነበረው?
በአጠቃላይ ሀገራችን ዘመናዊ አይደለም። ገና እኮ ነጻነት እንዳገኘን እኮ ነው እንደተመለሰ ያስቶክ 10 ዓመት ውስጥ እኮ ነው። እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ እናገር ነበር በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አንሄድ። እኛ ግን አለቆቻችን እያስተማሩን እኛም እየተፍረጨረጨን ነው እንትን ያለ። ያን ጊዜ ያለቅ ሰው ምንድን ነው አርበኛ ነው ያለ። አርበኞች ጎበዞች ናቸው ምንድን ነው ግን አገር ማስተዳደር ሌላ ቋንቋ ነው። እና በትንሽ ሰዎች ነው ኢትዮጵያ የተቋቋመችው። ገንዘብ የለም ነበር። እንግሊዞችን በጣም በጣም አስቸገሩ። ኢትዮጵያን ፕሮቴክትሬት ለማድረግ ይፈልጉ ነበረ። እና በብዙ መንገድ ነው የታገልነው። እና ጃንሆይ በድብቅ ሄደው ሩዝቬልትን ባያገኙት ኖሮ እና ፕሬዚዳንት ሩዝቬልት ባይደግፈን ኖሮ ብሪቲሾቹ አይለቁም ነበር። እንዴ ኦጋዴን እኮ 10 ዓመት ተገይዘውታል እኮ ሪዘርቭ ኤሪያ ተብሎ። ከዛ በላይ ብዙ ችግር ነበር። እና ደግሞ እኛ ጋር ሰው የለም። አርበኞቹ ጎበዞች ናቸው፣ አንበሶች ናቸው። አንድ ሁለት የለም ግን እነሱ ደግሞ ያስተዳደር ሰው አይደሉም። ጊዜም አላግ ብዙዎቹ እኮ ወጣቶች እኮ ናቸው። የት ሄደው ተማሩ ትላለ አስተዳደር። እና አንዳንድ የቆዩ ሽማግሎች ነበሩ እኛን እየቆነጠጡ እየቆነጠጡ ልበል እኛን እየመሩ ነው እያስተማሩን እንጂ የሰው ጉድለት ነበረ፣ የገንዘብ ጉድለት ነበረ። አንድ መንግስት መልሶ ማቋቋም ቀላል ነገር አልነበረም። በጣም ከባድ ስራ ነው የተሰራው። ሰው ዋጋ ሊሰጠው አልፈለግም። እንዲህ ቢሆን ኖሮ ቀላል ነው። ግን ባዶ ሜዳ ላይ ሳለ ምንድን ነው ገንዘብ የለህም፣ ምን የለህም። ገንዘብ ኋላ አሜሪካ ኋላ ገንዘብ በሽሊንግ ነበረ የምንሰራው። የእኔ ደግሞ 35 ሽሊንግ ነበር ያን ጊዜ።
ስንት?
35 ሽሊንግ።
35 ሽሊንግ በወር ነው?
አዎ። ኋላ ትሄድ ይመጣል ገንዘብ።
ምን ያደርግልዎት ነበር 35 ሽሊንግ?
ቤት ስለምን እንግዲህ የዛ ቤት ነው የምበላው የምጠጣው። እንትን እንደው ዝም ብሎ አንዳንድ ሸሚዝ ምናምን ለመግዛት ነው እንጂ ምን ያደርግልኛል?
17 ብር ማለት ነው።
አዎ። እንደዚህ ያለ በጣም ከባድ ፈተና ነው ያለፈችው ኢትዮጵያ። እና የኢትዮጵያ ሰዎች መመስገን አለባቸው። በተፊው ነው እንግዲህ
አምባሳደር። እስቲ ወደዛ ወደ ፌዴሬሽኑ አንድ ጊዜ ደግሞ መለስ ልበልና እንዲፈርስም ይሁን እንዲቀጥል ሰውን ለድምፅ መጠየቅ ማግባባት አይቻልም ነበረ? ኤርትራም ውስጥ ይሁን በአጠቃላይ በኢትዮጵያ ደረጃ በብሔራዊ ደረጃ ሪፈረንደም አይነት ነገር እንዲካሄድ ወይም በሌላም በማንኛውም መስክ የህዝቡ ድምፅ እንዲሰማ ማድረግ አይቻልም ነበር?
እኔ እንግዲህ ኦነስትሊ ነው የምነግርህ፣ እኔ ከኤርትራ ፌዴሬሽኑ በኋላ ካለቀ እና ራስ አንዳርድ ደልተናይክ እና እነሱ ሁሉ ከሆኑ በኋላ ወደ አዲስ አበባ ተመለስኩ። እና ባለቤቴ ጤና የላትም ነበር እና ደግመልኩ እና ወደ ውጭ ሀገር ቦታ ስጡኝ አልኩኝ እና ወደ ፓሪስ ተዛወርኩ።
ፓሪስ በምን ማድረግ ነው የሄዱ?
በጉዳይ ፈጻሚ ሆኜ ነው። ያኔ አምባሳደሩ ወደ አዲስ አበባ ሊመለሱ ተጠራሪ ታፈሰ ነበሩ። እሳቸው ወደ አዲስ አበባ ሲመለሱ እኔ የዛ ጉዳይ ፈጻሚ ሆንኩና።
በስንት ዓመተ ምህረት?
በፈረንጅ 52 ላይ። ከዛ 3 ዓመት ቆየሁ ፓሪስ 54 በጉዳይ ፈጻሚነት። እና ብዙ ስራ ተሰራ።
ምን አደረጉ?
አንደኛ ነገር ከፈረንሳዮች ጋር ጥሩ ግንኙነት ነበረን፣ ችግር አልነበረም። ነገር ግን በእኛ በኩል ኤምባሲያችን አሮጌ ቤት ነበር የተገዛ እና ያ ቤት ብዙ ከጦርነቱ በፊት ያልተኖረበት ቤት ነው። ሰፈሩ ጥሩ ነው ግን ቤቱ በጣም ያረጀና እንትን ያለ ነው እና በክረምት እዛ እኔ ስደርስ በጋ ነበር። ክረምት ሲደርስ ይሄ በረዶ ቤቱም ሲቀዘቅዝ ጊዜ ፈነዳ፣ እንትን ሁሉ ቧንቧው
ማሞቂያው
ቧንቧ ፈነዳ። እንግዳ መቀበል አንችል ነበር። ፍታሪ ታፈሰ ተከራይተው ውጭ ነበር የሚኖሩት በክራይ ቤት። እኔም ስመጣ ከሳቸው በኋላ እንዲሆነ
እንዴ በአምባሳደር ደረጃ ሳይሆን በአምባሳደር መኖሪያ ደረጃ ሳይሆን እንደ ማንም ሰው ውጭ ይኖሩ ነበር ማለት ነው?
አዎ፣ ውጭ ተከራይተን ነው።
እሺ።
ያ ቤቱ አያስኖርም። አንድ ሁለት ትንንሽ ቢሮዎች አሉ። እሱም እንደው ያሳፍ ደንበኛ እንግዳ መቀበል አይቻልም ነበር። እና እንግዲህ እኔ እዛ ከደረስኩ ላይ እና ይቼ ቤት መታደስ አለበት ብዬ አቀረብኳቸው። እኔ እንኳን አይደለም ከኔ በፊት የነበሩት አቀርበው ነበር ቤቱ መታደስ አለበት ተብሎ።
ለነገሩ እኮ ጥቁር የዲፕሎማሲ ሹማምንት የነበራችሁት ምናልባት እናንተ ብቻም ልትሆኑ ትችላላችሁ።
አዎ ገና ያን ጊዜ የለም ነጻ ወጡት ላይቤሪያ ብቻ ነው።
አዎ ያው ኢትዮጵያና ላይቤሪያ ብቻ ነበሩ ከጥቁሩ ዓለም።
አዎ የለም አዎ
ገና በ60ዎቹ ውስጥ ነው መውጣትም የጀመሩት ሌሎቹ።
አዎ
ስለዚህ የመጀመሪያዎቹና ምናልባትም ብቸኞቹ ጥቁር ከፍተኛ ዲፕሎማቶች ናችሁ እናንተ ማለት ይቻላል ፓሪስ ላይ።
ወይ በአፍሪካ ደረጃ ግን
ማለቴ ነው።
አዎ ሊባል ይቻላል።
የሚደርስባችሁ ነገር ነበረ ከመንግስቱም ይሁን ከሌላው?
እኛ ኢትዮጵያኖች ጭራሽ እንኳን እዛ ፈረንሳይ ሀገር ሊደርስብን አሜሪካን ሀገር እንኳን አይደርስብንም ነበር። ያን ጊዜ የዘሩ እንትን በጣም እንደዚህ አልተጋነንም። አሜሪካን ሀገር ነው እንጂ ፈረንሳይ ሀገር ለጥቁሮቹም እዛ ሴኔጋሎች ምናምን ነበሩ። ይህን ያህል ፕሬጁዲስ የለም ነበር።
ወደ ጀርመን ደግሞ ታሪኮ እስቲ።
ጀርመን እንግዲህ ገና ነጻነት አልወጣም ነበር። ጀርመን ዌስት ጀርመኒ
እሺ
ያው አራቱ ባለስልጣን ፈረንሳይ፣ እንግሊዝ፣ አሜሪካን እና መስኮብ ተከፋፍለው ሀገሩን ይገዙ ነበር እና እኛ ዌስት ጀርመኒን አወቅንና የጀርመን ወዳጆችም ነበሩ።
ቦን ላይ ማለት ነው?
አዎ ቦን ላይ።
እና በ54 ዓ.ም ነው ይሄ የሆነው የሚሉን?
አዎ
በፈረንጅ አቆጣጠር።
አዎ
እሺ።
እና ጃንዌን በጣም የሚያከብሯቸው ጀርመኖች ነበሩ እና እዛ ዲፕሎማቲክ ሪሌሽን ኤስታብሊሽ ሆነ እና ኤምባሲ ሚኒስትር ሆኜ ተሾምኩኝ እና ሄድኩኝ እና እዛ ኤስታብሊሽ አደረኩኝ የጀርመን እና ኢትዮጵያ ሪሌሽንሽፕ። ፓሪስ አለሁ ደግሞ ከጃፓንም ጋራ ግንኙነታችን እንዲቀጥል እንደገና ኔጎሽት አድርጌ ነበረ እና እንግዲህ በዚህ ብዙ ስራ ሰርቻለሁ እላለሁ። ወግ ነው ከሰው የበለጠ የሰራ አይመስለኝም። እና አንድ 10 ዓመት ከመንግስት ወጣ። ከዛ በኋላ ከ57 ጀምሮ እስከ 67 ድረስ እኔ ነጋዴ ሆንኩ።
የት?
አዲስ አበባ ሲጋራ እሸጣለሁ። የቱሪስት ቢሮ መጀመሪያውን የከፈትኩ እኔ ነኝ። የትንባሆ ሞኖፖል ብዙ ጊዜ የአሜሪካና የብሪቲሽ አሜሪካን ትባኮን ወክል ነበር እና አንድ 10 ዓመት ደግሞ እሱን ሰራው።
በግሎ ማለት ነው?
በግል። አዎ። እና ለማናቸውም ጃንዌ እንደገና መጨረሻ ላይ ታረኩኝና ጋና አምባሳደር ሆንኩ።
ከ10 ዓመት የሲጋራ ንግድ በኋላ ማለት ነው?
አዎ።
ይሄ ማለት እርስዎ እንደነ ፓልማል እንደነ ሮትመንስ ለመሳሰሉ ኩባንያዎች ነበሩ የሚሰሩት?
የስ ዊንስተን፣ ይሄ ሁሉ የኔ ነበር።
ስለ ቱሪስት ቢሮ እስቲ ንገሩኝ፣ እንዴት ነው የመጀመሪያውን ቱሪስት ቢሮ አቋቋምኩ የሚሉኝ?
ቱሪስት ወደ ኬንያ እንደሚሄዱ አውቃለሁኝ። ከአውሮፓ ግሩፕ ቱሪስት አሉ አይደለም?
አሁን
እና ከጀርመን ሀገር ሄደው እዛ ኬንያ አውሬ አይተው
ለሳፋሪ ማለት ነው።
እና እኔ አሳ ሲመጣብኝ እና ሄድኩና ሾኔ የሚባል አንድ የቱሪስት ጀርመን ኩባንያ አለ እና ለምንድን ነው ኢትዮጵያ አንድ ቀን እደሩና እዛ ኢትዮጵያን ጎብኝተው ከዛ በኋላ ኬንያ ለምን አይሄዱም ብዬ ፕሮፖዝ አደረግኩላቸው እና ደስ አላቸው። በዚህ ተስማማንና ወደ ኬንያ የሚሄደው አውሮፕላን ለአንድ ቀን ያድራል አዲስ አበባ። ቱሪስቶቹን እዛ አዲስ አበባ እናሳያቸዋለን፣ የኢትዮጵያ ምግብ እናበላቸዋለን፣ በነገታው እንትናቸውን ይቀጥላሉ እና በዚህ ስምምነት አደረኩኝ። ያኔ ገና ቱሪስት ቢሮ አልተስማማም፣ ምንም እንትን አልተፈጠረም ነበር ገና እና ትንሽ ገንዘብ አገኘሁ እዛ ላይ። እዛ ኋላ ቱሪስት ቢሮ ሲቋቋም ኦፍኮርስ ከእነሱ ጋር መወዳደር አልቻልኩም፣ ተውኩት።
ሀብተ ስላሴ የሚባሉ የኢትዮጵያ
ሀብተ ስላሴ
እሳቸው የቱሪዝም አባት ይባላሉ የኢትዮጵያ።
ወይ ብዙ ያስፋፋው እሱ ነው እውነቱን ለመናገር። በጣም ደግሞ በጣም እንደዚህ እንደው በጣም ጎበዝ ሰራተኛ ነው እና እርግጥ እኔ በትንሽ ነው እንዳልኩ እንደው በዛ ጀመርኩኝ እንጂ አልቀጠልኩም።
ግን የቱሪስት ቢሮውን መጀመሪያ
እሱ ነው እና እንትና አቶ ጎይቶም ጴጥሮስ ነበረ አለቃው። ግን የአቶ ጎይቶም ስራውም አልነበረም፣ አቶ ስላሴ ነው የፈጠረው። እኔ በሰፊ የሆነ የመንግስት ተጽዕኖ አለ፣ በጀትም አለ እንደምታውቀው። ኤርላይንም ይሄ ሁሉ በመንግስት ስለሆነ በጣም ግን በጣም በጣም አጠንክሮ ዲዩቲ ፍሪ ሾፕ ልክ እንደ እንትን ነው ያቋቋመው እሱ። እዛ እንደ አውሮፓ እንዳሉት አይነት ነገር ነው ያቋቋመው፣
አይሮፕላን ጣቢያው ላይ ማለት ነው፣
ጣቢያው ላይ። ከዛ በላይ አንድ ደግሞ የኢትዮጵያ ኢንዱስትሪ ሁሉ ፈጠረ እዛ። አንዳንድ የእጅ ስራዎች
የእደ ጥበባት ማዕከል አይነት ማለት ነው
እና እሱ በጣም ፋንታስቲክ የሆነ ስራ ነው የሰራው። ከዛ ወርኩ ወደ ስዊድን። እዛ ደግሞ 3 አመት አገለገሉ። እዛ ብዙ የስዊድሽ ፕሮጀክት ነበሩ እንደምታውቀው፣ እና ብዙ ስራ ነበር። ጋና እንኳን ይሄን ያልሰራ ነበር።
ያው ስዊድንም በአምባሳደርነት ማድረግ ነው የነበሩት።
አዎ። እና መጨረሻ ላይ ተጠራው ስመለስ በጣም ተአገሩ ተበጥጦ ነበር።
ወደ ኢትዮጵያ ሲመለሱ ነው።
አዎ። እና
ማለት ቀደም ሽብር ባሉት ምክንያት ማለት ነው።
አዎ። ጀምሮ ነበር አንድ ጊዜ ተማሪው ይሰለፋል። ምን ይላል ጃንሁም እድሜያቸው ገፍቶ ደከም ብለው ነበር።
ያው 82 አመታቸው ነበር።
ይበለጠ ምንቱን ለመናገር መንግስቱ በጠቅላላው ደካማ ሆኖ ነበር። ራሱ በፈጠረው ይሄ ተማሪው ሁሉ መንግስት ነው የፈጠረው።
ምን ማለት ነው?
ታዲያ ሁሉ ያስተማሩት ኢትዮጵያ በትምህርት የገፋችው በመንግስት ኃይል አይደለም?
አዎ። ስለዚህ ውጭ ሀገር ሄደው ትምህርቱን በማስፋፋታቸው ምክንያት ነው ሁሉ የደረሰባቸው ባይኖር።
አንድ ይሄ ነው እንዴ? ተማሪዎቹም አወቁ። እሺ። ጉድለቱንም ያው ጀመረ።
አዎ፣ ልክ እኮ ነው። ሁሉ ጊዜ ትምህርት ለዚህ ነው ያወቀ ሰው አይጠቃም ነው የሚባለው አይደለም?
እኮ እና
ትምህርት የሚፈልገው ለዚህ ነው።
ያው ግን ስህተቱ ምን ሆነ? ትምህርቱ ጥሩ ሆነ እና መነና ግን ሁሉም የኛ ነገር የኛ ሀገር ጉዳይ ሁሉ ተናቀ በገዛ ራሳችን ሰዎች።
አዎ። ምንድነው አሁን እየነገሩኝ ያሉት? ትምህርቱ ተስፋፋ፣ ሰው ያወቀ መጣ። ቀደም እንደገለጹልኝ እናንተ ወጣት በነበራችሁበት ዘመን አልነበረም። ሰው ያወቀና እየተለወጠ ሲመጣ አስተዳደሩና ስርዓቱ ግን ባሉበት ነው እዛው ተቀርቅረው የቀሩት። አብሮ አልተራመዱም። ዘመናዊ አስተዳደር ዘመናዊ ስልጣኔን ከእውቀቱና ከሰው ብልጽግና ጋር አብረው አላመጡም፣ አላሳደጉም።
የለም፣ እዚያም ላይ አልልም። እሺ። ፊዚክሊ አልተለወጠም፣ ነገር ግን ብዙ ስራ ተሰርቷል። ብዙ ነገር ኤርላይን በለው፣ ቴሌኮሙኒኬሽን በለው፣ ባንኪንግ በለው፣ ያ ሁሉ ነገር ተሰርቷል።
በአስተዳደር ደረጃ ነው የምለው እንጂ
በአስተዳደር ደረጃ ደግሞ አሁን እንደው ምሳሌ እንውሰድ። እሺ። የመሬት ላገራሹ ተባለ አይደለም? እንግዲህ ይሄ የመሬት ይዞታ ጉዳይ እኛ ወዲያም በወሬም ቢሆን እየተከታተልን ነው ብዙ ጊዜ። እና መሬት ይዞታ ኢትዮጵያ ውስጥ መጀመሪያ ነገር ይሄ በአማራው ሀገር በምትለው ሁሉ የግል ርስት የለም።
የአምባሳደር እምሩ ዘለቀ ታሪክ ሰፊ ነው። ቀሪው ክፍል በሌላ ዝግጅት ይቀርባል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ይቻላል። አመሰግናለሁ አምባሳደር ምሩ። ወደ ተከታዩ ርዕሳችን እንለፍ። ቡና። ዶክተር ታደሰ ወልደ ማርያም ጎሌ የአየር ንብረት ለውጥና የቡና ደን መድረክ የሚባለው የሁለት መንግስታዊ ያልሆኑ ድርጅቶች ጥምረት የቴክኒክ አማካሪ ናቸው። ስለ ቡና ብዙ አጥንተዋል። ብዙም ሳይንሳዊ የምርምር ሥራዎችን ጽፈዋል። ኢትዮጵያ ለዓለም አበርክተዋለች ስለሚባለው ቡና ኮፊያ አራቢካ ተፈጥሮና እንደምን ከኢትዮጵያ ሾልኮ እንደወጣ ስሙም ስለምን ለአራቢያ እንደተሰጠ ባለፈ ዝግጅት አጫውተውናል። ዶክተር ታደሰ ይቀጥሉና ቡና ወደ ሌላውም ዓለም እንዴት እንደተሻገረና እንደተስፋፋ ይናገራሉ።
ሌሎች ቡና አምራች ሀገሮች በተወሰነ ወቅት ለምሳሌ ከኢትዮጵያ ወጣ፣ ከኢትዮጵያ ያው ሁሉ ዘር ሊወጣ አይችልም። የተወሰነ ዘር ነው ወጥቶ የተከለው። የመን ውስጥ ያለውንም ደግሞ አረቦቹ ያው ሌላ ሰው እንዲያውቅ ስለማይፈልጉ በደንብ ጠብቀው ነው የሚሸጡት። እንዳይበቅሉ አድርጎ ወደ ሌላ ይልካሉ ሲሸጡ። እና አንድ መነኩሴ ነው የደች መነኩሴ ነው የመን ሰርቆ ወደ አንድ ቅኝ ግዛታቸው መጀመሪያ ወደ ኢንዶኔዥያ ወስዶ ከዛ ወደ ሌላም ሁሉ የተባዛው። ያ ማለት እንግዲህ በጣም ትንሽዬ ቅንጣት ነች የተወሰደችው ከዚህ ከባህር ከሆነው ከጄኔቲክ ሀብት ውስጥ ቅንጣት የሆነች ነች የወሰደችው። እና ያንን ተመራምሮ ዘርያውን ቢያሻሽሉ ምን ብሉም የሆነ ወሰን አለው። ያው ያን ልዩነቱን የሚያመጡበት ቲፒካል የሆነ የአረቢካ ጣዕም ያለው ቡና ያመርታል እንጂ እንደኛ አሁን የሁሉ ካታጎሪ ያለው ሊያመርቱ አይችሉም። ሌሎቹ ዝርያ ኦልሞስት በጣም ጠባብ የሆነ ዝርያ ስላለው ማለት ነው።
ስለዚህ የትም ሊደገም የማይችል ምድር የኢትዮጵያ ምድርና የኢትዮጵያ አየር ነው ማለት ነው። ይህን ሁሉ ዝርያ ይዞ የሚኖር ማለት ነው። ዶክተር ታደሰ ብዙ ሰው የተለያየ አይነት አሁን እርሶ የዘረዘሯቸውን በዝርዝር የሚታወቁትን የቡና አይነቶች በተለያየ ደረጃ ነው የሚያነሳቸው። አንዱ ይሄኛው ነው ጥሩ ይላል፣ ሌላኛው ይሄኛው ይሻላል ይላል። እንደውም ሰው ራሱ ከየአመጣጡ የሚፎክርበትም ጭምር ነው። እኔ ከሐረር ነኝ፣ የሐረር ቡና ነው። እኔ ከነቀምት ነኝ፣ የነቀምት ቡና ነው። እኔ ከከፋ ነኝ፣ የከፋ ወይም የጅማ ቡና ነው። እኔ ከሲዳማ ነኝ፣ የሲዳማ ቡና። እኔ ከወናጎ፣ እኔ ከይርጋጨፌ፣ ይርጋጨፌ ቡና እያለ እንደየአካባቢው ሰው ቡናው ራሱ የአይደንቲቲው የማንነቱ መገለጫ ይሆናል፣ ለመፎከሪያም ጭምር ይሆናል። እና በእናንተ በተመራማሪዎቹ ዘንድ ስትመለከቱትና በዓለም ገበያ ደረጃም ሲታይ የትኛው ቡና ነው ይበልጥ ክብደት ያለው ይበልጥ ተመራጭነት ያለው?
የእኛ ቡና እንዳልኩት ብዙዎቹ የተወሰነው ነበሩ። በ60ዎቹ ውስጥ አንድ የብሪቲሽ ተመራማሪ የተወሰነው 12 ነው እንደዚህ አይነት የቡና ዝርያዎችን ለይቶ የትሬድ ኔም የሰጣቸው። በዛ ላይ ተመስርቶ በተለያየ ጊዜ በተለይ የአመራረት ያው የቡና ጥራትን ከሚወስኑት ነገሮች አንዱ ከተሰበሰበ በኋላ ፍሬውን ከገለፈት መለየት ማድረግ ምናምን፣ እነዚህ ፕሮሰሲንግ የሚባለው ከዝርያውም በተጨማሪ ወሳኝ ሚና ይጫወታል። ኦልሞስት 40% የሚሆነው ጥራት በዛ ምክንያት ሊወሰን ይችላል። ቀድሞ ከታወቁት በተለይ ሌሎቹ የደቡብ ምዕራብ አካባቢ ብንሄድ ብዙ አይነት ዝርያዎች ቢኖሩም ጫካና በጫካ ዙሪያ የሚመረቱ ናቸው። ወደ ምስራቁ ግን ብንሄድ ወደ ሽንት ሸለቆ፣ ወደ አሁን ወደ ሲዳማ ይርጋ ጨፌ ቀድሞ የቡና ማቀነባበሩም ስራ በተሻለ ሁኔታ ያደገበት የማጠቢያ ማሽኖችን በመጠቀም ስራ የተጀመረበት በምስራቁ ነው። ወደ ምዕራቡ እስካሁን ገና አሁን ራሱ በደንብ አልተስፋፋም።
ምስራቅ የሚሉት እነ ሲዳማ
የበለጠ ፕሮሞትድ ሆኑ። የሲዳማ ሐረር ቀድሞ በእርሻ በተለይ በካልቲቬሽን ላይ ያሉ የቡና አይነቶች ቀድሞ የታወቁ ሆኑና የዓለም ገበያ የለመዳቸው የተወሰኑ የቡና ዝርያዎች አሉ ኢትዮጵያ። ሌሎቹም ያነሰ ጥራት ኖሯቸው ሳይሆን ገበያ ላይ በደንብ ስላልተለመዱ አሁን ገበያ ላይ ብናይ የይርጋ ጨፌ እና የሲዳማ በብዛትም ይቀርባሉ፣ ተወዳጅም ናቸው። ሐረር ደግሞ ትንሽ ነው ማለት እንደ ሞካ ታይፕ ከየመን ቡና አይነት ጋር የሚቀራረብ ደረቅ አካባቢ የሚመረት በትንሽ ቦታ ላይ ብዛቱም መጠኑም ትንሽ ነው። የዛን አይነት ጣዕም ቡና የሚፈልግ ሰው ያው ተሻምቶ ትንሿን መግዛት አለበት ማለት ነው። ስለዚህ ዋጋ የተሻለ ያቀረበው ነው የሚወስደው እና ዋጋው ብዙ ጊዜ የሐረር ከሌላው እጥፍ ሁሉ የሚሆንበት ጊዜ አለ እና ያ የሚሆነው እንግዲህ ጥራቱ ብቻ ሳይሆን ገበያ ላይ ያለው መጠን ራሱ ትንሽ ስለሆነ ያችኑ ተሻምቶ መግዛት ስላለባቸው ነው። ሌሎቹም ግን እስከ ጥር ድረስ የደቡብ ምዕራቦቹን ወይ ጅማ ወይ የሆነ ነገር ብቻ ተብሎ በግሩፕ አንድ ላይ ነው የከፋውም የቤንች የምን አሁን እንደውም ኢቴስ ላይ እንዳልተው ነው ለየት ተጀመረ እንጂ አንድ ላይ በቃ ጅማ ግሬድ 4 ግሬድ 5 ተብሎ ዝቅተኛ ደረጃ ያለው ቡና ተዘርጎ ነበረ የሚሸጠው። ያም ከማቀነባበር ሂደቱ የተነሳ ቡናው ከፍተኛ ጥራት ቢኖረው እንኳን ደረቅ አይነት ሆኖ ግን በደረቅ ደግሞ ደረቅ ቡና ዝም ብሎ ከነጀንፈሉ ከነትኑ ስታደርቀው ደቡብ ምዕራብ ዝናብ የሚበዛበት ስለሆነ ቶሎ አይደርግም። ያም ጥራቱ ላይ የተወሰነ ጉዳት አለው። በዛ ምክንያት ነው እንጂ በእኛ እምነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅተው ለገበያ ቀረበ። ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ ብናስተዋውቅ ብዙ ሊጠራ ይችላል ማለት ነው። ሌሎች ሀገሮች አሁን ዋይን እንደዚህ በጂኦግራፊክ ኦሪጂን በደንብ ለይቶ ይሸጣሉ። ሌሎች አሁን አውሮፓ ብንሄድ እነ ፈረንሳይ የዛ አይነት የቴራ ሲስተም ወይ ደግሞ የጂኦግራፊክ ኦሪጂን ኢንዲኬተር ምንም ለይተን
መልካ ምድራዊ አሰፋፈር
የመጡበት ምርቱ የተመረተበትን አካባቢና ጥራቱን ሳይንሳዊ በሆነ መለያ ለይተን አገናኝተን ብንሸጥ የበለጠ ብዙ ተጠቃሚዎችን ልንደርስ እንችላለን ብዬ ገምታለሁ።
ልክ ነው። አሁን ለምሳሌ ብዙ ሀገሮች እንደ ቪየትናም እንኳን በቅርብ ይመስለኛል ቪየትናም ቡና ማምረት የጀመረችው፣ እነ ኮሎምቢያ፣ እነ ብራዚል፣ እነዚህ ሀገሮች በስማቸው እያስተዋወቁ ነው ቡናውን ለገበያ የሚያቀርቡት እና የቡናውን ልዩ ዝርያ ሁሉ ይጠቅሳሉ። እውነቱን ነው። እንግዲህ እናንተ ወደ ዓለም አቀፍ መድረክ ወጣችሁ ስራውን እየሰራችሁ ያላችሁ ሳይንቲስቶችና በሀገርም ውስጥ ተደማጭነት ያላችሁ ባለሙያዎች በዚህ ጉዳይ ስፋት ያለው ስራ ትሰራላችሁ ተብሎ ነው የሚታሰበውና የሚታመነው። እንግዲህ ያ ስራ ወደፊትም ይቀጥላል። እንግዲህ እስከመቼ ድረስ ነው ኢትዮጵያ ቡናዋን ማስተዋወቅ አለባት፣ ኢትዮጵያ እንደዚህ ማድረግ አለባት እያለ እስከመቼ ድረስ ነው የሚቀጥለው? በእድሜያችን በምናውቀው ጊዜ ሁሉ ይባላል ይሄ ነገር እና አንድ ትንሽ እርምጃዎች መገፋት በተግባር መገፋት ያለበት ይመስለኛል። ስታርባክስ ባይኖር ኖሮ የኢትዮጵያ ቡና የት ነበር የሚታወቀው? ማን ነበረ የይርጋ ጨፌ ቡና አለ ብሎ ወይም የሲዳማ ቡና አለ ብሎ የሚያስበውና የሚያምነው? እንደዛም ሆኖ የተጠናከረ የቅስቀሳ የማሳወቅ ስራ ሲሰራ አይታይም በዚህ በኩል። በእርግጥ ኢትዮጵያ ትሳተፋለች በተለያዩ ዓለም አቀፍ የቡና ሲምፖዚየሞች ላይ፣ የቡና ኤግዚቢሽኖች ላይ፣ ግን ተከታታይነት ያለው አይመስለኝም የዚህ የማሳወቁ ስራ። በዚህ ላይ የሚያክሉት ነገር አለ ዶክተር ታደሰ?
እንግዲህ ወደፊት የተሻለ ማስተዋወቅ ይኖራል ብዬ ገምታለሁ። ምክንያቱም ኢቨን ከቱሪዝም ጋር ለማያያዝ እየተሞከረ ነው በአሁኑ ጊዜ። ኢትዮጵያ የቱሪዝም ሞቶ ራሱ ላንድ ኦፍ ኦሪጂን በሚል ተቀይሯል እና ላንድ ኦፍ ኦሪጂን ሲባል የሰውም እንደገና ደግሞ የተለያዩ እንስሳትና እጽዋት ዝርያ መገኛ ሀገር ተብሎ ቡና አንዱ ነው። ጎላ ብሎ ከሚታዩ እንደ ላንድ ኦፍ ኦሪጂን ከሰው ከሉሲ ቀጥሎ ቡናን እንደ ኢትዮጵያ ለዓለም ካበረከተችው በዚያ ምክንያት ከቱሪዝሙንም ፕሮሞት እናደርግ ቡናንም ፕሮሞት እናደርጋለን። በዚያ ምክንያት አይ ቲንክ የተሻለ እድል ያለ ይመስለኛል ቡናን ለማስተዋወቅ። እንደገና በኢንስቲትዩሽን ደረጃም ካየን ቡና ላይ የሚያተኩር ቡናንና ሻይ ቅመማ ቅመምን ፕሮሞት የሚያደርግ ልማትንም ገበያውንም የሚያግዝ ባለስልጣን ተቋቁመዋል። ቅርብ ጊዜ ደግሞ ቡና ላይ ብቻ የሚያተኩር የምርምር ኢንስቲትዩት ሊቋቋም በፊት ማዕከል ብቻ ነበረ። አሁን ለብቻ ወጥቶ በኢንስቲትዩት ሁሉ የመቋቋም አይነት ሂደት ስለተጀመረ በምርምር የተደገፈ ልማትና ገበያን የሚያስተዳድር ተቋም ደግሞ ካለ የበለጠ ያስተዋውቃል ብለን እናስባለን። መንግስታዊ ያልሆኑ ድርጅቶች እንደኛ አይነትም ይህን በተወሰነ መጠን የምርምሩንም ሌሎችን ስራዎች እናግዛለን ብለን እናስባለንና የተሻለ ሁኔታ እየተፈጠረ ይመስለኛል።
ያው መልካም ዜና ነው ይሄ። ድጋፍ መስጠት እኮ የሚችሉ እኮ ብዙ ምንጮች አሉ። በአሜሪካ ገበያ ላይ እንኳን ብንመለከት በአሜሪካ ህዝብ ዘንድ ከ50% በላይ ተፈቃሪነት ተደማጭነት ያላቸው፣ በዓለም አቀፍ ደረጃ ደግሞ ከ65% በላይ ህዝብ እንደሚወዳቸውና እንደሚያፈቅራቸው የሚናገርላቸው ባራክ ኦባማ አዲስ አበባ ላይ ተገኝተው ኢትዮጵያ እናመሰግንሻለን ቡናን ስለሰጠሽን፣ ዋይት ሃውስን እኮ ቀጥ አድርጎ የያዘ 24 ሰዓት ቡና ነው ብለው የተናገሩበት ምንጭ አለ፣ ሀብት አለ እጅ ላይ። እና ይህንን ማስፋፋትና በብዛት መግፋት ነው። ከአሜሪካ መስራች አባቶች እኮ አንዱ የሆኑት ቶማስ ጀፈርሰን እኮ ቡና የሰለጠነ ሰው መጠጥ ነው ብለው ተናግረዋል። በየቦታው ተጽፎ ይገኛል። እና ከተፈለገ መንቀሳቀስ ከተፈለገ ቡናን ማስተዋወቅ ቀላል ነገር ነው። እሱ ራሱ በራሱ ትልቅ ኃይል ነው፣ ትልቅ አቅም ነው። ትንሽ መግፋትና መንቀሳቀስ ብቻ ነው የሚጠይቀው ይመስለኛል። እና ትንሽ ኢንቨስትመንት
ለቡና ደግሞ ትልቅ የእርዳታ ገንዘብ ሁሉ መፈለግ የሚያስፈልግ መሆን የለበትም። ቡና የብዙ መቶ ሚሊዮን ዶላር ገቢ የሚያስገኝ ነው።
ራሱን መግዛት የሚችል ነው። ራሱን መቻል የሚችል ሀብት ነው።
መቻል የሚችል ነው። በሚሊዮኖች የሚቆጠሩ ገንዘብ በየአመቱ ለምርምር እና ለማስተዋወቅ ማግኘት ይቻላል። የሚሸጡትን የተወሰነ ለምሳሌ አሁን በየቤታችን የውሃ ቢል ትመጣልን፣ የአካባቢ ጽዳት ለሚሰሩ ሰዎች የሚከፈል ገንዘብ ሁሉ እንከፍላለን። ነዳጅ ስንቀዳ የመንገድ ፈንድ ተብሎ የተወሰነ ብር አንድ ሊትር ላይ የተወሰነ ሳንቲም ተጨምሮ እንከፍላለን። ተመሳሳይ አይነት ገንዘብን የማሰባሰቢያ ለቡና ማዘጋጀት ይችላል። ከአምራቹ ጀምሮ ወደ ውጭ ከሚልተው በየቦታው ቡና ከሚሸጡት ጀምሮ ሲስተም ከተዘጋጀ ቡና በጣም ብዙ ሚሊዮን ዶላሮችን ሰብስቦ ለልማቱም ለምርምሩም የሚሆን ገንዘብ ማግኘት የሚችል ነው። ለማስተዋወቅም የሚሆን ገንዘብ ማግኘት የሚችል ነው እና በደንብ ታስቡበት ተግባራዊ ተደረገ የዚህ አይነት ገንዘብ ማሰባሰብ ሂደት ለቡና ችግር አይሆንም ብዬ ገምታለሁ። ግን አሁን በምርምሩም በምኑም ውስን በጀት ነው ያለው። መንግስት በየጊዜው ከሚሰጠው በጀት ነው የምርምር ተቋማት ያሉት። ሌሎች ደግሞ እንደኛ አይነት ልዩ ያው ከተለያየ ቦታ ፕሮፖዛሎች አዘጋጅተን በየቦታው ገንዘብ ማሰባሰብ ይጠበቅብናል እና ያን ሁሉ የፖሊሲ ጉዳይ ጉዳይ ነው እንጂ ተግባራዊ ማድረግ ይቻላል። ቀደም እንዳልኳ ተሰርቦና ቡና ራሱን በደንብ መቻል የሚችል አይነት ፕሮግራም።
ለመሆኑ ያውቃሉ መንግስት የሚመድበው በጀት ለዚህ ለቡና ማስተዋወቂያና ማስፋፊያ ጉዳይ መረጃውን ለማሰራጨት ጉዳይ የሚውለው በጀት?
በትክክል አላውቅም።
ባለስልጣናቱን እስቲ አነጋግሬ ይህንን ይዤ መለሳለሁኝ። እንግዲህ ዶክተር ታደሰ ወልደ ማርያም መታደል ይመስለኛል ለኢትዮጵያም ለዓለምም እንደዚህ ትልቅ ሀብት በሆነ ጉዳይ ላይ ህይወትን ማሳለፍ፣ ብዙ መስራት፣ መመራመር፣ መሰጠት ይመስለኛልና በዚህ በኩል እንኳን ደስ ያለዎት ኮንግራቹሌሽንስ ለማለት እወዳለሁኝ። ቡና ላይ የሚሰሩና የሚመራመሩ ባለሙያ ሳይንቲስት በመሆነው መቼም የዚህ የተፈጥሮ አካባቢ ጉዳይ፣ የቡና ጉዳይ፣ የደን ጉዳይ ተነግሮ አያልቅም። ምርምሩም እንደዚሁም በህይወት ላይ ያለውን ትርጉም እየተመላለስኩኝ ብዙ መረጃዎችን ለህዝብ አደርሳለሁኝ ከእርሶ እየወሰድኩኝ። ዶክተር ታደሰ ወልደ ማርያም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ በአድማጮቻችን ስም።
እኔም በጣም አመሰግናለሁ ሰለሞን።
እግዚአብሔር ይስጥልኝ። ዝግጅታችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ሰሎሞን አባተ ነኝ ለምሽቱ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን እናልፋለን። ብርቅ ሰዎቻችን ባለፈው ሳምንት የሲሊከን ቫሊን ታሪክና ወጣ ገባውን ለማየት እዚያ ያሉ አፍሪካውያን ቴክኖሎጂስቶችና ሥራ ፈጣሪዎችን ለማግኘትና ለማነጋገር ወደ ካሊፎርኒያዊቱ ሳን ፍራንሲስኮ ሄጄ ነበር። በጣም ብዙ ሰው አገኘሁ። የሚጥሩ፣ የሚፈጥሩ፣ የሚመሩ፣ የሚበሩ፣ የሚገጥሙ፣ የሚሞዝቁ፣ የሚያዜሙ ብዙ ቦታዎችንም አየሁ። ድንቅ ድንቅ የተባሉ ገነት በመድር የመሳሰሉ ኤድኖች ኢትዮጵያውያንና የሌሎችም ሀገሮች ተወላጆች የሆኑ የኮምፒውተር ሳይንስና የቴክኖሎጂውን አንቀሳቃሾች ወጣቶችና ነባርም ጀማሪና በስኬቶቻቸው አንቱ የተባሉትን ብዙዎችን አነጋገርኩ። መቼም ካሊፎርኒያ ቁጥሩ የበዛ ትውልደ ኢትዮጵያ የሚገኝባት ነችና እግረ መንገዴንም ከጉዞዬ ዓላማ ወጣ እያልኩ እየተዘዋወርኩኝ የየአካባቢውን ማኅበረሰቦች አባላት ስመለከት ሳነጋግር ነበር። ወደ ሳን ሆዜ ጎራ ብዬ የከተማይቱ ኢትዮጵያውያን ዘመድ አዝማድ ሳይኖረው ኖሮ ያለፈና እንደ ዘመድ ቀብረው በማኅበረሰባቸው ጽፈት ቤት ውስጥ ሐዘን ተቀምጠው ስለ ሕይወት፣ ስለ መተሳሰብ፣ ስለ መሰባሰባቸውና ስለ መተጋገዛቸው አስፈላጊነት ሲመክሩ ደርሼ ውይይታቸውን አዳምጫለሁ። መሪዎቻቸውን አነጋግሬያለሁ። ወደ ኦክላንድ ጎራ ብዬ የ97 ዓመት የዕድሜ ባለጠጋ የሆኑ ከኢትዮጵያ አየር ኃይል የመጀመሪያ ካዴቶች አንዱን ጄት ከስዊድን ድረስ አብርረው ኢትዮጵያ ያደረሱ ቀዳማዊ ኃይለ ሥላሴን ያበረሩ በደርግ ዘመን ጥፋቴን ሳላውቀው በሚሉት ታስረው የተንገላቱ አዲስ አበባ ላይ የከፈቱት መስቀል ፍላወር ሆቴል የተወረሰባቸው ከእስር ሲወጡም በበረታ ችግር የማቀቁ ወደ ዩናይትድ ስቴትስ ለሕክምና ተጉዘው እዚያው ኦክላንድ የሚኖሩትን ዛሬም ባለሙሉ ለዛና የጠራ አእምሮ ባለቤቱን ኮሎኔል ጋዲሳ ጉማን አግኝቼ አነጋግሬያለሁ። ወደ ሶኖማ ቫሊ ሳንታ ሮዛ ሄጄ አማርኛ የኮምፒውተር ቋንቋ እንዲሆን የመጀመሪያውን መሰረት የጣሉትን ኢትዮፒክ ፊደላቱ በዩኒኮድ እንዲሰፍሩ ያደረጉትን ጉግልን አማርኛ እያስተማሩና ዛሬም ለብዙ የኮምፒውተር ላይ ትርጉምና ሌሎችም ክንዋኔዎች ቁልፍ ስራዎችን እያከናወኑ ያሉትን ለልብ ቧንቧ መታወክ መፍትሄ የሰጠ በሕክምናው ጥበብ ውስጥ ታላቅ ለውጥ ያስገኘ የአካል መለወጫ የነደፉና ለውጤት ያበቁትን በኮልማን ምርምርና ምክር ተቋም ከፍተኛ አማካሪ በሳንታ ሮዛ መለስተኛ ኮሌጅ መምህር በሜድትሮኒክ የልብና የደም ቧንቧዎች ምርምር ተቋም ዋና የምርምርና ልማት ኢንጂነር ሆነው እያገለገሉ ያሉትንና በሌሎችም በርካታ ሥራዎች ላይ የተሰማሩትን ሙዚቃና ግጥም ሳይቀሩ ዘርፈ ብዙውን ባለሙያ ኢንጂነር ፍስሐ አጥላውን አገኘቻለሁ። እጅግ ወደ ተዋበው ወደ ናፓ ቫሊ ሄጄ በሸለቆው አናት አንጉኝ ቀበሌ ላይ ያሉትን ገጣሚውን፣ ሙዚቀኛውን፣ የታሪክ ምሁሩን፣ ደራሲውን፣ የቤተ መጻሕፍት ባለሙያውን፣ የትምህርቱን ሰው ፕሮፌሰር አዱኛው ወርቁንና ታሪካቸው እጅግ ድንቅ የሆነውን ባለቤታቸውን ሲስተር ዘውዲቱ ይመርን በቤታቸው አግኝቻ አነጋግሬያለሁ። እጅግ የሞቀና ለልብ የቀረበ ቤተሰባዊ መስተንግዶ አደረጉልኝ። በታሪክ በስነ ትምህርት በላይብራሪ ሳይንስ ባለ 3 ማስተርስ ዲግሪው ከሳውዝ ዌስተርን አድቬንቲስት ዩኒቨርሲቲ ባለ ክብር ዶክትሬቱ ባለፈው ዓመት በጡረታ ከተገለሉ የፓሲፊክ ዩኒየን ኮሌጅ ቤተመጻሕፍት ዳይሬክተር ሆነው ያገለገሉት የጥንቱ ረኛ የዛሬው ፕሮፌሰር አዱኛው ወርቁ በጨቅላ ዕድሜያቸው ታጭተው ቢዳሩም አሻፈረኝ ብለው ትምህርት ፍለጋ በለጋ ወጣትነታቸው ቤታቸውንና መንደራቸውን ጥለው የወጡትና የዛሬ የተመዘገቡ ነርስ ሲስተር ዘውዲቱ ይመር በረጅሙ የሕይወት ጎዳና ላይ ብዙ አጫውተውኛል። ከላይ የዘረዘርኩላችሁንም ለዛሬ ዘርዝሬ ያልጠራኋቸው የቶሎ ፉድስና የሌሎችም ብዙ ሥራዎች ባለቤት የሲሊከን ቫሊ ቆይታዬ ቁልፍ ሰውና መሪ ኢንጂነር ተሻገር ተስፋዬ፣ ወጣቶቹ የቪዲቸር ፈጣሪ ኬብሮን ደጀኔ፣ የሊንክዲን ኢንጂነሪንግ ማኔጀሩ ከአሪፍ ሶፍት፣ አሪፍ ዘፈን፣ አሪፍ ኳስና አሪፍ ላይፍ ፈጣሪዎች አንዱ በፍቃዱ አየነው፣ ሰሪዎቹ እንደሚሉት ከኢትዮጵያው ዊኪፔዲያ አቻ ሰዋሰው .com ፈጣሪና መሪዎች አንዱ የሆነው መሠረት በፍቃዱ፣ ሌሎችም ዛሬ ያላነሳኋቸው ሁሉም በየተራ የራዲዮ ፕሮግራሞቼ እንግዶች፣ ትምህርትና መረጃ ሰጪ እንዲሁም መንፈስ አዳሾች ይሆናሉ። በቪኦኤ ቲቪ እና በዌብሳይታችን በፌስቡክ ገጾቻችን ላይም በገጽ ታገኟቸዋላችሁ። ለዛሬ ከጀርባዬ ዋሽንግተን በሚጥም ሁኔታ እያንቆረቆሩ ወዳሉት ወደ ፕሮፌሰር አዱኛው ወርቁ መለስ ልበልና ጥቂት እንጨዋወት።
ዛሬ የምንወያየው በቀጥታም ሆነ በተዘዋዋሪ ስለ ሀገር ጉዳይ፣ ስለ ባህል ጉዳይ ነውና ከነሱ አንዷን ልጫወት። ሙዚቃ የተማርኩት እንዲሁ ዝም ብሎ በድምጽ ነው። እጃችን እያጨበጨብን ከበሮ አለ፣ በገጠሩ ሁሉ ከበሮ አለ። ከበሮ እየመጣን ከልጅነታችን ጀምረን በዚያ ነው ያደግነው። በጥምቀቱ፣ በሰርጉ፣ በአመት በዓሉ፣ በገናው፣ በፋሲካውና ከዚያ በረኝነት ጊዜ ዋሽንት ተማርኩ። ዋሽንት ያስተማረኝ አባቴ ታላቅ ወንድሙ ልጅ ነው፣ ረዳ እያሌው የሚባል። በጣም እንዴት አይነት አሁን ዘመናዊ ጊዜ ደርሶ ቢሆን በሬዲዮ በቴሌቪዥን ሊጫወት የሚችል እና በረኝነት ጊዜ ነው ዋሽንት የተማርኩት።
የፕሮፌሰር አዱኛው ወርቁ የሙዚቃ ሙያ ዋሽንት ላይ ብቻ አያበቃም። ክራሩን ሲነዝሩት አይነተኛ ስራቸው እርሱ የሆነ ነው የሚመስል።
ቅድም ከእድሜ አኳያ አሁን የምጫወታቸው ነገሮች ስለ ሀገር ጉዳይ፣ ስለ ሁኔታዎች ጉዳይ ነው ብዬ ነበር። አሁን ግን ሚስት ለማግባት እዚህ ሀገር ሆኜ ሚስት እድሜ እየገፋ ስለሄደ፣ በነገራችን ላይ ወላጆች በ14 ዓመቴ ለ7 ዓመት ልጅ አጭተውኝ ነው።
እሱ ጋር መለሳለሁ።
አዎ፣
እሱ ጋር መለሳለሁ በኋላ
እንደገና። አዎ። እና እዚህ ሀገር ሆኜ ሚስት ፍለጋ ስራወጥ ፍቅር ሞኝ ነው፣ ከማንም ይይዛል። የውጭ ሀገር ሰው ላግባ፣ የሀገሬን ሰው ላግባ እያልኩ ስሟገት የሀገሬን ልጅ ነው ማግባት የምፈልገው ወደሚል ውሳኔ ስመጣ ትዳር ከሀገር ልጅ ጋር የሚል አንድ ግጥም ጻፍኩ እና ያን ግጥም ነው አሁን በዜማ ቀንጨባር የማሰማ።
ስንት አመት ነበር ያን ግጥም?
33 እና ከመከም የሚል በባቲ ቅኝት አንድ ዜማ አለ። በዚያ ዜማ ነው የምጫወተው። Come,
ከመከም ያገር የወንቴል ከመከም ደማም ደማሚቱ ከመከም የበረሃ ሎሚ ከመከም የወንዳ ረጊቱ ከመከም ምን እናት ወለዱሽ ከመከም ምን ወንዳ ፈራሽ ከመከም የተስተካከለ ከመከም መልክሽ ተባይሽ ወገኔ ሀር ላይ ከቦኔ ወገኔ ሀር ላይ ከቦኔ ከመከም ከደም ግዛት በላይ ከመከም ከቁንጅናሽ ሌላ ከመከም ካካልሽ ካቋምሽ ከመከም ይልቅ የሚጎላ ከመከም ሁሉ ጠባይሽ ነው ከመከም ሁሉ የሚያደንቀው ከመከም መልካም ጠባይሽ ነው ከመከም ሁሉ የሚያደንቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ወገኔ ሀት ላይ ከቦኔ
ክራር የተማርኩት መቀሌ ነው። ለስድስት ወር ለስራ ጉዳይ ሄጄ አጋጣሚ ሆኖ ጎረቤቴ ክራር ተጫዋች ነው እና እየሄድኩ እያየሁ እየሰማሁ በኋላ አንዳንድ ብር እየከፈልኩ ቅኝቱን አስተማር። ይሄ ቅኝት ትዝታ ይባላል፣ ያንቺ ሆዬ ነው፣ ይሄ ባቲ ነው፣ ይሄ አምባሰል ነው ብሎ አራቱን ቅኝት አስተማር። መቅጃ ነበረኝ ያን ጊዜ። እንግዲህ የ46 የ47 ዓመት ታሪክ ነው የማወራው። ቀዳሁት ቅኝቱን እየቃኘ ትንሽ ትንሽ እየተጫወተ ቀዳሁት። ከዚያ በኋላ በጥረት በግል ጥረት ትምህርት ቤት አልገባ ሁናላ።
መሰንቆስ ቢሆን ለአዱኛ ወርቁ ምን ገዶት?
ማሲንቆ የተማርኩት እዚህ ሀገር ነው። እዚህ ሀገር ነው የተማርኩት። ያስተማረኝ ደግሞ ሊቀ መኳስ ይርጋ ዱባለ ነው። እነሱን ይማርና ብዙ አባብዬ ብዙ ከፍዬ ነው እዚህ ቤት አምጥቼ ብቻ ቤት ያምጥቼ ለአስር ቀን ተጧት እስከ ማታ ተጠምደን ወይ ዘሃታሊ አይ ደስ አይደለም እያለ ነው ያስተማረኝ። አራቱን ቅኝት ነው እሱም ያስተማረኝ። እሱንም ቀዳሁት፣ በቪዲዮ ቀዳሁት። $500 ከፈልኩት። አንድ ያተመተመ አኮርዲዮን ነበረኝ፣ እሱን ሰጠሁ። እንደው ደስ ይበልህ ልጅ አኮርዲዮን ይጫወታል ስላለ ሰጠሁት። እሱ
ይጫወታል ነው አኮርዲዮን?
እንደው ሞከርኩ ነው፣ ምን ያልሞከርኩት አለ። እና እንደዚህ ነው የተማርኩት። ከዚያ በኋላ
ይርጋዱ ባለው የታግንባቻ መጣች።
ለሰርግ አንድ ሰው አምጥቶት እዚህ ሳንሆዝ የሚባል ከተማ እዚያ ነው የተገናኘው። ለመጀመሪያ ጊዜ እዚያ ነው የተገናኘ። ስሰማው ነው የኖርኩት። በጣም መወደው የኪነት ሰው ነበር፣ ማደንቀው መወደው እና ሳገኘው በጣም ደስ አለኝ። እንደዚህ አባብዬም ከፍዬም አመጣው። ከሱ በኋላ ደግሞ ሻምበል በላይነህን ደግሞ እንደዚሁ ለምኛ አመጣ ከቤት። አስተማሪ አንዱ አስተማሪ ከአንዱ ይለያል፣ አንዱ ይሻላል። እና እንዴታ የተዋጣላቸው ደግሞ ሁለቱንም በጣም ነው የምወዳቸው የማከብራቸው። እናሱም ደግሞ አሳይኝ እንደዙ ግራኛ ነው ቻጣጣሉ ከርጋት ምሽ ለየት ይላል እናሱም ማስተማረኝ እንደዚያ በኋላ የግል ነው ይሄን ቤት ስንት ሳደነቁረው ነው ነው አረ በቃ
ጎረቤቶቹ ራቅራቅ
ያለ ባለቤት ያራይ አይበቃህም እንደንተኛ እንጂ ስላል እና ይሄ ኪነት ነገር ይገርማል ልክፍት ነው አለች ዓለም ፀሐይ ወዳጆ የኪነት ስሜት ልክፍት ነው ስላልሽ ነው ማስረጅ ልክፍት የሙዚቃ ስሜት ከልጅነት ጀምሮ ነው ከቤተሰብ የሚመጣ ዘር ከልጓም ይስባል ይባል የለ የእናት አባት በጣም ተጫዋች ግጥም ገጣሚ ከመቅጽበት ግጥም መግጠም የሚችል የአባት የእናት እንደዚሁ በጣም ግጥም ገጣሚ የአባት የታላቅ ወንድም እንደዚሁ እና ከቤት አለ እንዲህ አይነት ስሜት ከቤት አለ ከዚያ በኋላ እንግዲህ የግል ስሜትና የልምምድ የሥራ የጥረት ጉዳይ
ፕሮፌሰር አዱኛ ወርቁ በህይወታቸው ጉዞ በስኬቶቻቸው በትዳራቸውና በልጆቻቸው ደስተኛ ሆነው እየኖሩ ያሉ በተወለዱባት መንደር ትምህርት ቤት ያሰሩ ንጹህ ውሃ በቅርብ እንዲኖር ያደረጉ ሴቶች ልጆች በትምህርትና በባህል እንዲበለጽጉ የወር አበባ መምጣትና መሄድ ትምህርታቸውን ያዘለቀቅ ያደረጉ ከወንድ ኩዮቻቸው እኩል እንዳይቆሙ እንቅፋት እንዳይሆንባቸው መላ የመጡ የተያያዙ አጓጉል ኋላቀርና ብልሹ አስተሳሰቦችና ልማዶች ሴት ልጆችን ከእንግዲህ እንዳያሸማቅቁና እንዳያሰናክሉ በዚያች መንደራቸውና አልፎም በብዙ ቦታ ያስተሳሰብና ያአኗኗር ለውጥ እንዲፈጠር ያደረጉ አሜሪካ የተወለዱና ያደጉ ልጆቻቸው በኢትዮጵያ ፍቅር እንዲካኑ የሚጥሩ በዚህም ስለ ኢትዮጵያ በእንግሊዝኛ የሚገጥምና ባንድ ፈጥሮ የሚዘምር ልጅ አላቸው ናቸው። ወደፊት ዘርዘር ያለ ታሪክ አመጣላችኋለሁ። እናም ፕሮፌሰር አዱኛው ለሙሉ ቀን ከዘለቀ ቆይታችንና ጨዋታችን በኋላ አይህ አሉኝ አልኳቸው። በሞት አይቆጨኝም አሉኝ።
በሞት አይቆጨኝም ከሰራሁት ሁሉ እኔ በህይወቴ በጣም ደስ የሚለኝ ከልቤ ካንጀቴ አቅሜ እንደፈቀደ ወገኔን መርዳቴ ነገን የሚረከብ ትውልድ መተካቴ ይህ ነው የሚያረካኝ እስከ ለተሞቴ ይህ ነው የማረሳው እስከ ለተሞቴ የተመኘሁትን መስራት በመቻሌ ስመኘ ኖርኩትን መስራት በመቻሌ አይመታደሌ የተመኙት ሲገኝ ያሰቡት ሲሳካ ይሄ ደስታ ማለት እንደዚህ ነው ለካ ለህልውናዬ እርካታ የሰጠ የለም በዚህ ዓለም ከዚህ የበለጠ ምኞት ፍላጎቴ የልቤ ከሞላ ምኞት ፍላጎቴ አጃዬ ከሞላ ብሞት አይቆጨኝም ከእንግዲህ በኋላ የህይወት ትርጉሙ የህይወት ምስጢሩ ለራስ ብቻ ሳይሆን ለወገን መኖሩ መሆኑን በፍጹም አትጠራጠሩ ያልተማረ ሲማር ያጣ ሰው ሲያልፍለት ኑሮ ተሻሽሎ ተለውጦ ማየት ምን ነው ያረጋ ምን ነው ያስደስት እንደምንም ብሎ ላይወጥቶ ታቾርዶ ላይወጥቶ እንስሳም ይኖራል ጨጓራውን ሞልቶ ሰውን የሚለየው ከእንስሳዎች ተራ መተባበሩ ነው ከወገኑ ጋራ መተዛዘኑ ነው ከወገኑ ጋራ መረዳዳቱ ነው ከወገኑ ጋራ ስለዚህ ወገኔ ስማኝ በጽሞና እድገት የሚገኝ ሰላም የሚገኝ በህብረት ነውና እጅ ለእጅ ተያይዘን ባንድ ላይ እንጓዝ በህይወት ጎዳና
እንግዲህ ለዛሬ በዚህ ልሰናበት ከሰሞኑም በመጪ ዝግጅቶችም ከሌሎች ታሪኮች ጋር ተብቁኝ እስከ ማጠቃለያው ከፕሮፌሰር አዱኛው ጋር ተዋጭ
መልካም ነው አራዳን መልካም ነው አራዳ መገን ያራዳ ልጅ እናይታታም ነብየሳ መገን ያገር የልጅ እናይታታም ነብየሳ በቀን የሚያወጣው ይቅራይ ወጣ።
ለማጠቃለያዎቹ ሄኖክ ሰማእግዜር ነኝ። የኬንያው የተቃዋሚ ፕሬዝዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ስልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝነው ወር መግቢያ የተካሄደውን የሀገሪቱን ፕሬዝዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ምርጫውን ማሸነፋቸው ታውጆ የነበረው በስልጣን ላይ የሚገኙት ፕሬዝዳንት ኡሁሩ ኬንያታም የሚመሩት ጁብሊ ፓርቲ ስልጣን የመጋራት ስምምነት ፍላጎት እንደሌለው ገልጿል። ዝናብ አዘል አውሎ ንፋስ ክፉኛ የመታት ደቡባዊ የአሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለማህበረሰቡ አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው 13 ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለስልጣን ኢፒ አስታወቀ። ሀሪኬን ሃርቪ በሚል ስም የሚጠራው አውሎ ንፋስ በሂውስተን ከተማ ያደረሰው ጉዳት ወደ 180 ቢሊዮን ዶላርስ ሊጠጋ እንደሚችል የግዛቱ አስተዳዳሪ ገልጸዋል። የምሽቱ ዜናዎች እነዚሁ ናቸው።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦችና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ከኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.